ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል ያንሳት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በስዊድናዊው ሐኪም በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ታሪካዊ መጽሐፍ ትረካ የመጨረሻውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የነዳጅ እጥረት በከፍተኛ ደረጃ እየተከሰተ መሆኑ እየታየ ነው። በአሁኑ ወቅት የተከሰተው የነዳጅ እጥረት መላው ሀገሪቱን ያዳረሰ ሲሆን እጥረቱ የቤንዚንና የናፍጣን አቅርቦት ያጠቃለለ መሆኑ ታውቋል። በአዲስ አበባ የነዳጅ የመኪና ሰልፍ በአንዳንድ ቦታዎች ከአንድ ኪሎ ሜትር በላይ መሆኑ የታየ ሲሆን መንገዶች ላይ መጨናነቅ ማስከተሉ እየተስተዋለ ነው። ለተከሰተው እጥረት ዋና ምክንያት የወያኔ አገዛዝ ወደ አገር ውስጥ ለገባው ነዳጅ ዕዳ ለመክፈል የውጭ ምንዛሬ የሌለው በመሆኑ ነው በማለት ለጉዳዩ ቅርበት ያላቸው ወገኖች ገልጸዋል። በቅርብ ጊዜ በደቡብ ምዕራብ ኢትዮጵያ ተሰራጭቶ የነበረው እህል የሚጨርሰው የተምች መንጋ በሌሎች አካባቢዎች የተስፋፋ መሆኑ ታወቀ። በደቡብ አካባቢ 9 አውራጃዎችና እንዲሁም በኦሮሞ አካባቢ በተለያዩ ቦታዎች ላይ የታየው ይኸው ተምች ከ10,000 ሄክታር በላይ ሰብል ያበላሸ መሆኑ ተገልጿል። በዚህ አይነት ሁኔታ የተስፋፋ ከሄደ በጥቂት ቀናት ውስጥ ከ35,000 ሄክታር በላይ የሰብል እርሻ ላይ ጉዳት ሊያስከትል እንደሚችል ተገልጿል። ተምቹ በበቆሎ፣ በማሽላ፣ በባቄላ፣ በለውዝና በድንች ምርቶች ላይ ጉዳት ያደረሰ መሆኑ ታውቋል። ፈለገ ዮርዳኖስ በሚል ስም የተቋቋመው ድርጅት ነዋሪዎችን እያስመረረ መሆኑን የዜና ምንጮች ገልጸዋል። ከተቋቋመ ዓመታት ያስቆጠረውና በወያኔ አባላትና ደጋፊዎች የሚንቀሳቀሰው ይህ ድርጅት ከዚህ በፊት የበርካታ ዜጎችን መሬት በመቀማት ከፍተኛ ግፍ የፈጸመ ሲሆን ከሰሞኑ ደግሞ ከገነት ሆቴል በታች ያሉትን በቡልጋሪያ ኤምባሲ አካባቢ የሚገኙትን ነዋሪዎች በሦስት ቀን ውስጥ ተገቢውን ካሳና ምትክ መሬት ሳይሰጣቸው ከቤታቸው እንዲለቁ ማዘዙን ምንጮች ጠቅሰዋል። ሐሙስ ሚያዝያ 5 ቀን እናቶ በቀለ ገርባ ፍርድ ቤት የቀረቡ ሲሆን የኢትዮጵያ ብሮድካስቲንግ ኤጀንሲ የተባለው ተቋም የድምጽና የምስል ማስረጃዎችን የሚያስተረጉም ባለሙያዎችን ሳያቀርብ ቀርቷል። ከዛሬ በኋላ ማስረጃው እንዲተረጎም በሚል ቀጠሮ ከተሰጠ እኔ የክርክሩ አካል አልሆንም፣ ፍርድ ቤቱ ለመቅረብ ፈቃደኛም እንዳልሆንኩ ይታወቅልኝ በማለት አቶ በቀለ ገርባ የተናገሩ ሲሆን ዳኞች ለኮርፖሬሽኑ የፌዝ ማስጠንቀቂያ ሰጥተው እስከ ሚያዝያ 18 ቀን የማስረጃዎቹን ትርጉም ለፍርድ ቤት እንዲያቀርቡና ግንቦት 7 ቀን 2009 ዓ.ም ብይን ለመስጠት ቀጥረዋል። የአውሮፓ ህብረት የውጭ ጉዳይና የጸጥታ ኃላፊ የሆኑት ፍሬዴሪካ ሞገሪኒ ሐሙስ ሚያዝያ 5 ቀን በሰጡት መግለጫ የኢትዮጵያ የኤርትራ የድንበር ኮሚሽን ውሳኔውን ይፋ ካደረገ 15 ዓመት የሞላ መሆኑን አስታውሰው ውሳኔው ተግባራዊ ባለመሆኑ ከፍተኛ ችግር የተፈጠረ መሆኑን ገልጸዋል። ስምምነቱ ተግባራዊ ባለመሆኑ ምክንያት በአካባቢው ሰላም የጠፋ ከመሆኑም በላይ በዓለም አቀፍ ሰላም፣ ጸጥታና ንግድ እንዲሁም በአካባቢው አገሮች ትብብር ላይ ከፍተኛ እንቅፋት ፈጥሯል ብለዋል። ሻቢያና ወያኔ ስምምነቱን ተግባራዊ በማድረግ የሚጠቀሙ መሆኑን ገልጸው የአውሮፓ ህብረት የተሻለውን እንደሚያደርግ ጠቁመዋል። የዓለም የጤና ድርጅት ቃል አቀባይ ሐሙስ ሚያዝያ 5 ቀን ለጋዜጠኞች በሰጡት መግለጫ ባለፉት 3 ወራት በሶማሊያ 25,000 የሚሆኑ ሰዎች በኮሌራ በሽታ መታመማቸውን ገልጸው የሞቱት ቁጥር 524 መድረሱን አብራርተዋል። በከፍተኛ ደረጃ እየተስፋፋ መሄድ ላይ የሚገኘው የኮሌራ በሽታ እስከሚቀጥለው ሰኔና ሐምሌ ወራት ድረስ ከ50,000 በላይ ሰዎች በበሽታው ሊያዙ እንደሚችሉም ተገምቷል። በሶማሊያ ካሉት 18 አውራጃዎች መካከል 13ቱ በበሽታው መለከፋቸው ይታወቃል። በኦጋዴን አካባቢ የተስፋፋውን በሽታ የወያኔ አገዛዝ አተት በማለት ሊቀባባው ቢሞክርም ኮሌራ መሆኑን የሕክምና ባለሙያዎች ማጋለጣቸውን መዘገባችን ይታወሳል። የናይጄሪያ መንግስት በቦኮ ሐራም አሸባሪ ቡድን አባላት ተጠልፈው የተወሰዱትን የቺቦክ ልጃገረዶችን ለማስመለስ ድርድር እያካሄደ መሆኑን ገልጿል። ከሶስት ዓመት በፊት ቺቦክ በተባለችው የናይጄሪያ ከተማ 276 ልጃገረዶች ታፍነው የተወሰዱ ሲሆን ከዚያ ወዲህ በድርድርም ሆነ በወታደራዊ እርምጃ የተወሰኑትን ለማስለቀቅ የተቻለ መሆኑም ይታወቃል። በአሁኑ ወቅት በቦኮ ሐራም ቁጥጥር ስር አሉ የሚባሉትን ቢያንስ 195 ልጃገረዶችን ለማስመለስ ድርድሩ ብዙ እንቅፋቶች እንደገጠሙ ተገልጿል። ሐሙስ ሚያዝያ 5 ቀን በሊቢያ ጠረፍ በባህር ላይ የጠፉ 97 ስደተኞች ሳይሞቱ አይቀሩም የሚል ስጋት መኖሩን የሊቢያ ጠረፍ ጠባቂዎች ቃል አቀባይ ገልጿል። ቃል አቀባዩ በሰጠው ተጨማሪ ማብራሪያ ከጠፉት መካከል 15 ሴቶችና 5 ህጻናት የሚገኙበት ሲሆን 23 ስደተኞችን ለማዳን የተቻለ መሆኑን ተናግሯል። ወደ አውሮፓ ለመጓዝ እቅድ ያላቸውን የአፍሪካ ስደተኞችን የያዘችው ጀልባ በድንገት የተገለበጠች መሆኑን ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
Yeah. ውሰዳቸው ዮያኔ ቁምጣና ወያኔን ምለየው ወያኔም ዘረኛ ቁምጣውም አጭር ነው ክሊንቶ በጥይት ተኩሰው እስረኞች ገደሉ መረጃን ለማጥፋት የገደሏቸውን በሳት አቃጠሉ እኚህ ሞኞች የሂትለር ወዳጆች የቀለሊት ጅቦች ጥቁር ጣሊያኖች የሙሶሎኒ ተከታዮች ኢትዮጵያን ግጠው አሁንም ግጠው ሸምግለው ማይጠረቁ በድንቁርና የተጠመቁ መከፋፈል የሚወዱ ዘረኝነት የሰነቁ በትዕቢት በትምክት የተገቡ ያበጡ ባስተሳሰባቸው ወርደው ታች ወርደው ዘረኝነት የመረጡ የታሪክ ሾዎች ወጠኝነት የተወጉ በፍቅረ ነዋ የናወዙ እንደ ካሮት ወደ ታች ያደጉ ወቅ ያለው በአርባ ቀኑ ያውቃል እናንት ሸምግላችሁ አሁንም ያው ናችሁ ዛሬም 100% ያለ ተቃዋሚ እንደናንተ ማን አለ ራሱን ሰቅሎ ራሱን ሸላሚ አዎ የቀንጅቦች ናችሁ ደናቁርት ጠባቦች ፋሽስቶች ያለም ቃላቶች ከቶ ማይገልጿችሁ አየነው እኮ የናንተን ውቀት የሀብታሙን አይነት በቁም እንዲሰቃይ እስረኛ አስተደርጉት አይተናል እኮ የሮሞናቴን ቅስሟን ሰብራችሁት የልጇ ሬሳ ላይ ቁጭ ወይ ስትሏት ያማራናቴንም ማን ስታደርጓት የኮንሶል ልጅ ስታቃጥሉ የጋምቤላን ህዝብ ስታስኮበልሉ እናንተ ብቻ ፈጣሪዎች ሌሎች ተገዢዎች ቤተክርስቲያን ከፋቾች የካህን ካድሬዎች መስጊድ አቃጣዮች ያሰብ ቁርአን ቀሪዎች ሲኖዶስን አፍርሳችሁ በላዩ ላይ ደርባችሁ አዲስ አባሽ መስረታችሁ መጅሊሱንም ቀምታችሁ ገለልተኛ አበዛችሁ አላዋቂ ሳሚ ሆነና ነገሩ 25 አመት ሙሉ ኖረው ሲደሰኩሩ ኢትዮጵያ ሀገረ እግዚአብሔር መሆኗን ዘንግተው በንጹህ ህዝባ ላይ ቅርጫ ተጣጥለው ከሰሩ እንጂ መቼ ያተረፉ ቀናቸው አልፎ በቀን ይያለፉ ተራ በተራቸው ቀሩ እየረገፉ እባክህ ጌታዬ እነዚህን ደናቁርት ቶሎ መልሳቸው ካልሆነ ግን እንደዚያኛው ባንዳ የኢትዮጵያ ጠላት እንደመለስ ዛሬ ወሰዳቸው እንደ ገብረ መድን ከውናቸው በሲኦል ፍርድ ገትራቸው
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 15 ምዕራፍ 25 የውድቀቱ መንስኤዎች አዲስ አበባ ሰዓቷ እየተቃረበ ነበር። በዓለም ውስጥ የመጨረሻው የፊውዳልና ያልሰለጠነው አገር ዋና ከተማ ውስጥ ቅጥያጣ የውጭ ሰዎች ጥላቻ እንደ ድንገተኛ ጎርፍ ይገነፍል ነበር። በያሉበት ሆነው የውጭ ሰዎች ጣሊያኖች ላይ እርግማንና ጥላቻ ያወርዱ ነበር። በጎን ደግሞ በሽብር ተውጠው ጣሊያኖቹ መተው እነዚህ ራሳቸው ያስተጠቋቸው የኢትዮጵያ ሰዎች ካደረጉባቸው ከበባ እንዲያድኗቸው ይፈልጋሉ። መስከረም 23 ቀን የጣሊያኑ መሪ ሙሶሎኒ ሚያዝያ 27 ለመላው የኢጣሊያ ሕዝብ አዋጅ እንዲነገር ትዕዛዝ ሰጥቷል። 30 ሚሊዮን የሚሆኑት ጥሪው የተደረገላቸው ጣሊያኖች የሚከተለውን ታሪካዊ ንግግር አዳምጠዋል። ያብዮቱ ጥቁር ሸሚዝ ለባሾች፣ መላው የጣሊያን ወንዶችና ሴቶች፣ ከተራሮችና ከውቅያኖስ አድማስ የምትገኙ ጣሊያናውያንና የጣሊያን ወዳጆች ስሙ። ማርሻል ባዶሊዮ የሚከተለውን ቴሌግራም መልእክት አስተላልፎልኛል። ሚያዝያ 27 ቀን በ10 ሰዓት እኔ በድል አድራጊው የጣሊያን ሰራዊት ግንባር በመሆን አዲስ አበባ ገብቻለሁ። ለጣሊያን ሕዝብ እና ለመላው ዓለም ጦርነቱ እንዳለቀለት አስታውቃለሁ። ለጣሊያን ሕዝብ እና ለመላው ዓለም ሰላም እንደተመሰረተ አስታውቃለሁ። ኢትዮጵያ ኢጣሊያ ነች። ዛት ያላቸው የቀድሞ የይሁዳ አንበሳ ስርወ መንግስት ጎሳዎች በጣሊያን 3 ቀለም ባንዲራ ስር በሰላም ለመኖርና ለመስራት ፍላጎታቸውን በግልጽ አሳይተዋል። ያለቀላቸውና በሽሽት ላይ ያሉት ባላባቶችና ራሶች ከዚህ በኋላ ምንም ስልጣን የላቸውም። ወደ ቦታቸው የሚመልሳቸው ምንም አይነት ኃይል ባለም ውስጥ የለም። የሺህ ዓመታት ዕድሜ ያለው አገርና መንግስት በፍጥነት ሊወድቅበት የቻለበት ምክንያት ምንድነው? ባለው የተራሮች አቀማመጥ በተዋጊ ሰዎቹ ምክንያት እስከዛሬ ድረስ ከውጭ ከሚመጣ ጥቃት የተጠበቀ የሚመስል በተጨማሪም እስካሁን ድረስ ከውጭ ወራሪ ነጻነቱን ጠብቆ የኖረ አገር እንዴት በዚህ ባጭር ጊዜ በሰባት ወራት ውስጥ ይሸነፋል? ጀነራል ስታራቼ ጥቁር ሸሚዝ ለባሽ ወታደሮቹ ፊት ለፊት በመሆንና ከአንድ ሜጀር ጋር በድምሩ ከ1500 ወታደሮች ጋር አንድ ጥይት እንኳን ሳይተኩስባቸው ገና የንጉሱ ጦር ሳይሸነፍ ሁለቱም ከተለያየ አቅጣጫ የኢትዮጵያ ጥንታዊ ከተማ የሆነችው ጎንደር እንዴት ይገባሉ? ማንስ ነው ይህንን ማስረዳት የሚችለው? ወይም ደግሞ ማርሻል ባዶሊዮ እንዴት አድርጎ ነው በመንገዱ ላይ መዋጋት የሚችሉ በ10,000 የሚቆጠሩ የኢትዮጵያ ወታደሮች በየጫካውና በየቁጥቋጦው ተደብቀው ምንም ተቃዋሚ ሳያጋጥመው ከአሸንጊ ሐይቅ ተነስቶ አዲስ አበባ የገባው? ለዚህ ውድቀት መንስኤ መልሱ ጠላት ለረጅም ዓመት በጥንቃቄ መደራጀቱ ወይም በአደረጃጀትና በጦር መሳሪያ የበላይነት ስለነበረው ብቻ አይደለም። ለምክንያቱ ደግሞ የኢትዮጵያ ውስጣዊ ሁኔታ በተጨማሪ መመርመር አለበት። ታላቋ ኢጣሊያ የቅኝ ግዛቶቿ እንጀራ እናት እንደሆነች አድርጋ ነው የምትቆጥረው። ደሃና በሕዝብ ብዛት የተወጠረችው ጣሊያን ከቁጥር በላይ ላደገው ሕዝቧና ለምታመርተው ቁሳቁስ ገበያ ቅኝ ግዛት በጣም ያስፈልጋት ነበር። ኢትዮጵያ እስካሁን ድረስ በቀኝ ገዢዎች ሳትወረር የቆየች አገር ባላት የተፈጥሮ ሀብት የተነሳ ምክንያት ኖረም አልኖረም ኢላማ ሆናለች። በድክመት የታቀደ ጥቃት በ1888 ዓ.ም ባድዋ ተሞክሮ ከሽፏል። የሚቀጥለው ጥቃት በደንብ የታቀደና የተዘጋጀ መሆን ነበረበት። ባድዋ የደረሰው ሀፍረት መታጠብ ነበረበት። ስለዚህ 40 ዓመት በሙሉ ጉልበት የተጠናከረና በደንብ የተደራጀ ዝግጅት ተጀመረ። ጣሊያኖች በመላው ኢትዮጵያ የተሰራጩ የንግድ ወኪሎች መሰረቱ። በወኪሉ ውስጥ የነበሩ ሰዎች ሰላይ፣ ሐኪምና የቴሌግራም ሰራተኛ ይጨምራል። የወኪሉ ዋና ዓላማ ከሰዎች ጋር ግንኙነት መመስረት፣ አስተሳሰባቸውን መማር፣ ለወደፊት የሚጠቅሙ መረጃዎችን መሰብሰብ፣ ጣሊያንን ተወዳጅ ለማድረግ ስጦታ፣ በአልኮል የሚያብረቀርቁ የታደሱ የድሮ ጠመንጃዎችንና ገንዘብም በመስጠት ነበር። ሐኪሙ የታመሙ ድሆችን የነጻ ሕክምና መስጠት ከላይ ከተጠቀሰው ግብ ጋር አብሮ የሚሄድ ነበር። ቴሌግራም ሰራተኛው በተራው የታየውንና ውጤታማ የሆኑ ስራዎችን ሪፖርት መላክ ነበር ስራው። ለሰላማዊ ስራ ነው ተብሎ ኢትዮጵያ ውስጥ የሰዎች ቡድን በዚህም በዚያም ይላኩ ነበር። ነገር ግን ዋናው ዓላማቸው በጣም ጠቃሚ የሆኑ የአገሪቱን ቦታዎች ማወቅና ካርታ ማንሳት ነበር። ይህ በሙሉ ጉልበት የተደረገው የኢትዮጵያ ጥናት ውጤታማ ነበር። ምክንያቱም ስለ ኢትዮጵያ በጣም አዋቂ ኤክስፐርቶች ጣሊያናውያን ነበሩ። እንደ ባሮን ፍራንቼቲ፣ እንደ ፖላራ፣ እንደ ታሎሞንቲና ደ ካስትሮ የመሳሰሉት ሰዎችና ሌሎችንም ጨምሮ። በተከተሉት ዓመታት ኤርትራና ሶማሌ በቁጥጥራቸው ስር ሆኑ። በከባድ ወይም ብዛት ያለው መጓጓዣ የሚሆኑ መንገዶች ተሰሩ። ጣሊያን ያገገመ በሽተኛ ነች። የአንድ ዲፕሎማት ንግግር ነበር በአዲስ አበባ። በካፖሬቶ ጊዜ የነበሩ ጣሊያኖች አሁን ካሉት ጋር ተመሳሳይ አይደሉም። የዓለም ጦርነት ትምህርት ሰጥቷቸዋል። የቀረውን ደግሞ ከሙሶሎኒ ተምረዋል። የቅኝ ግዛት ጦርነት በዚህ በጣም በተደራጀ ሁኔታ ተዘጋጅቶ አያውቅም። ሁሉም ነገር ተዘጋጅቷል። በመቶ ሺህ የሚቆጠሩ የጣሊያን ወታደሮች መርከብ ላይ መውጣት ብቻ ነው። ከዚያም ከኔፕልስና ከጄኖዋ ተነስቶ በጥቂት ቀናት ውስጥ ደጋማው የኤርትራ ቦታዎች ድንኳንና አልጋ ተዘጋጅቶ የበሰለ ምግብ ወደሚጠብቃቸው ቦታ መውረድ ነው። ከጠመንጃና ከ200 ጥይቶች በስተቀር ወታደሮቹ ሌላ ሸክም እንዳይዙ ተደርጓል። ሁሉም የሚያስፈልጋቸው ነገር በጭነት መኪና ይከተላቸዋል። የጎደለ ነገር የለም። በተቃራኒው ሁሉም ነገር ከሚገባው በላይ ነበር። በተለይ በጦርነቱ የመጀመሪያ አጋማሽ ድረስ በዚህ ግዙፍ በሆነ ድርጅት ምንም አይነት ስህተት አልነበረም። ምናልባትም በነሐሴና በመስከረም ወራት ከምጽዋ ወደብ በስተቀር ለዚህ ትንሽ ወደብ ከመጠን በላይ ነው የሆነበት። በቀን ወደ 90 መርከቦች ከጫኑት የጦር መሳሪያ ጋር የወደቡን ዕቃ ማራገፊያ ያጣበቡ ነበር። በዚህ ጊዜ የሚፈለገውን ነገር በቀላሉ ማግኘት ወይም በስርዓት መጠበቅ አስቸጋሪ ነበር። ጣሊያኖቹ ራሳቸው ኢትዮጵያ በዚያን ጊዜ ጥቂት ቦምቦች መጣል ብትችል፣ ጥቂት ጀልባዎች ማስመጥ ብትችል ወደቡ ጠቅላላውን ዝግትግት ብሎ ጦርነቱ ከመጀመሩ በፊት ያልቅ ነበር ይሉ ነበር። ነገር ግን የአየር ኃይሉ የጣሊያን ግንባር ቀደምና ውጤታማ መሳሪያ ነበር። ለዚህ ምንም ጥርጣሬ የለም። በአየር ላይ የሚወርደውን ቦምብ ነበር ኢትዮጵያውያን በጣም የሚፈሩት። ጆሮ የሚበጥሰው ድምፅና የቦምብ ፍንጣሪው ከዚህ በፊት እንዲህ አይነት ነገር አይተው ለማያውቁ ሰዎች አሸባሪ የሆነ የሚያስፈራ ስሜት ነው የፈጠረባቸው። ምንም አይነት መከላከያ መንገድ ባለመኖሩ ሽብሩ ደግሞ በዛው ልክ ይጨምራል። በእርግጥም የሰራዊቱ ወኔና ስሜት በዚህ መንገድ እንዲሰበር ሆኗል። ለነገሩ በዝግታም ቢሆን መሃል አገር ያለ ሰው እንኳ ማምለጥ የማይችልበት ሁኔታ ውስጥ እንደሆነ አድርጎ ነበር የሚሰማው። በድንገት አውሮፕላን ይመጣና በጥቂት ደቂቃዎች ውስጥ ቤቱ በእሳት ይጋያል፣ ሴቶችና ልጆች ይሞታሉ ወይም ይቆስላሉ። እነዚህን ጭራቆች መከላከያ የለም። ታዲያ ሰዎች፣ ዘመድና ልጆች ራሳቸውን ለአደጋ አጋልጠው ወደ ጦር ሜዳ በመሄድ የጠላትን እንቅስቃሴ መግታት ካልቻሉ መታገሉ ጥቅሙ ምንድን ነው? ስለዚህ የልጆቻቸውንና የሚስቶቻቸውን ሕይወት ለማዳን ንብረታቸውንም ለመጠበቅ አቅም ከሌለው ንጉሥ ስር ከመሆን በጉልበቱ ለላቀው ኃይል እጃቸውን ሰጡ። ጣሊያኖቹ ሰላይ አውሮፕላኖቻቸውንም በደንብ ነበር የተጠቀሙባቸው። ኢትዮጵያውያንን ካምፕ በማግኘት የወታደሩን ቁጥር መገመትና የጉዞ አቅጣጫውን ማወቅ ይችሉ ነበር። ያም ሆነ ይህ ጣሊያኖቹ አብራሪዎቻቸው የጀግንነት ሥራ ሰሩ ብለው ጉራ ለመንዛት በቂ ምክንያት የላቸውም። እንዴት ነው ባየር ላይ የሚቃወማቸው አንድ ጠላት እንኳን ሳይኖር ስለ ጀግንነት የሚወራው? ፓይለቶቻቸው ልምድ የሌላቸው ለመሆኑ ኢላማቸውን የሚስቱት ቦምቦች ወይም ያለምንም ስሌት ዝም ብለው የሚጣሉት ቦምቦች መሰከር ናቸው? አንድ ጊዜ ዳባት ውስጥ ቆሞ የነበረ የኢትዮጵያ አውሮፕላን በሁለት የጣሊያን ቦምብ ጣዮች ይታያል። ካጭር ከፍታ ሆነው 30 ቦምቦች ቢጥሉም ይስቱታል። ከዚያ ወደ ምድር ዝቅ ብለው ያን ምስኪን የፈረንሳይ ፖቴዝ አውሮፕላን አውቶማቲክ መሳሪያ ያከፈክፉበታል። ያልሰራ ሲላቸው የእሳት ቦምብ በመጣል በመጨረሻ በእሳት ሊያነዱት ችለዋል። የመርዝ ጋዝ በጣም ወሳኝ በሆነ ጊዜ እንደ መጨረሻ አማራጭ አድርገው ነበር ጣሊያኖቹ የሚጠቀሙት። አዝነው ሳይሆን የመርዝ ጋዝ ውድ ስለሆነ በእነዚህ ያልሰለጠኑ ሰዎች ላይ በከንቱ እንዳይባክን ነው። ምናልባትም የተሻለ አጋጣሚ በአውሮፓ ለሚደረግ ውጊያ እየቆጠቡ ነበር። ኢትዮጵያውያን ደግሞ በአዲስ አበባ ገና አስቀድሞ ጋዝ ስለተባለ ነገር ትልቅ ፍራቻ ነበራቸው። በተለይም አንድ የአውሮፓ የጥርስ ሐኪም ስለ ጋዝ ጽሑፍ ከጻፈች በኋላ ጋዝ የሚለው ቃል ብቻ ሲጠራ ያንቀጠቀጣቸው ነበር። ጣሊያኖቹ በአውሮፕላን በመላው አገሪቱ ወረቀት በትነዋል። በወረቀቱም የሚታወቁ የጋዝ አይነቶች፣ በውስጣቸው ስለሚገኙ ኬሚካሎች፣ አሰቃቂ የሆነ ውጤታቸውና አንድ ሰው የጋዝ ማስክ በማድረግ ብቻ ራሱን መጠበቅ እንደሚችል የሚገልጹ ነበሩ። ነገር ግን ለእያንዳንዱ አይነት ጋዝ በጽሑፍ ውስጥ የመጨረሻው ቃል የሚለው ለእነዚህ ጋዞች የተጋለጠ ሰው ምንም አይነት የመዳን ተስፋ የለውም ነው። እነዚህ በራሪ ወረቀቶችም ደጃዝማች አያሌው ባሉበት ግንባር መጥተው ነበር። እዚያን ጊዜም ለመርዙ መፈወሻ የሚሆኑ 5 ሳጥን ሙሉ የሎሳንቲን መድኃኒት የመጣለት ጊዜ ነበር። በወረቀቱ ውስጥ የተጻፈውን ነገር ወታደሮቹ ማወቅ ሲጀምሩ የነበራቸው ወኔ ማሸሸ። በግልጽ ምንም አይነት ጋዙን የሚቋቋም ነገር አለመኖሩን ነው የተረዱት። በጣም የተናደዱት ደጃዝማች ጽሑፉን የጻፈው ሰው መሰቀል አለበት አሉ። እንደሳቸው አባባል የአማርኛው ጽሑፍ እንኳ ራሱ አስቀያሚ ነው የነበረው። ስለ ፕሮፓጋንዳ ጥቂት ቃላት ለመጨመር፣ ጣሊያኖቹ የኢትዮጵያውያኑን ስነ ልቦና እና አስተሳሰብ አስቀድመው በደንብ አጥንተውታል እና እንዴት አድርገው እንደሚያዳክሙትም ያውቃሉ። በጦርነቱ ጊዜ ፓምፍሌት ወይም በራሪ ወረቀቶችን በየጊዜው ይበትኑ ነበር። ሁልጊዜም በመሃል አገር ስለ ጦሩና ስለ ሕዝቡ ትክክለኛ ጊዜና ቦታ ጠብቀው ነበር የሚያደርጉት። ጦርነቱ በተጀመረበት ሳምንት ውስጥ ኢትዮጵያውያን የሚከተለው ወሬ ደርሷቸው ነበር። በአገራችሁ የሚኖር ባህታዊ ከዓመት በፊት የሚከተለውን ትንቢት ተናግሮ ነበር። በ1928 ዓመተ ምህረት በዘመነ ዮሐንስ ታላቋ ኢጣሊያ የበለጠ ታላቅ ትሆናለች። በኢትዮጵያ ዘመን አቆጣጠር 4 ዓመታት በተራ በተራ በአራቱ ወንጌላውያን ስም ይጠራሉ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ተብለው ጳጉሜ 6 ቀን የሚሆነው ሁል ጊዜ በዘመነ ዮሐንስ ጊዜ ነው። ይህ የባይዛንቲን አቆጣጠር ነው። 1928 ዓመተ ምህረት በአውሮፓውያን 1936 ነው። ብዙ ሰዎች ይህን ትንቢት የማይረባ ትርጉም የሌለው ጨዋታ ነው የሚሉት፣ ነገር ግን ኢትዮጵያውያን ባህታውያን ላይ ያላቸውን ሙሉ እምነት ለተረዳ ሰው ጣሊያኖች ኢትዮጵያውያንን በደንብ አድርገው እንደሚያውቁ መገንዘብ ይችላል። እንግዲህ ጣሊያኖች የኢትዮጵያውያንን ወኔ ለመስበር የተጠቀሙባቸው እነዚህ ሁሉ ዘዴዎች ለኢትዮጵያ በፍጥነት መውደቅ በቂ ምክንያት ናቸው ካልተባሉ ታዲያ ትክክለኛው አገሪቱን ለውድቀት የዳረጋት በአገሪቱ ውስጥ የነበረው ሁኔታ ምን ነበር? በራስ መተማመንና ስንፍና የኢትዮጵያ ታሪክ ጸሐፊዎች ህዝቡን ከጥንት ጀምሮ ንጹህ የሆነች አገር ነች ይያሉ ሲነግሩ ነበር። ከነጮች ጋር በተደረገው አንድ ጦርነት በ1888 ባድዋ አስደናቂ ድል ተጎናጽፈዋል። እንግሊዝና ፈረንሳይ መሬታቸውን እንደሚመኙ ግን ደፍረው እንዳላጠቁ ያውቃሉ። ይህ ደግሞ በዓለም ውስጥ ጥሩ ተዋጊዎች እንደሆኑና የማይሸነፉ እንደሆኑ አድርገው ራሳቸውን እንዲቆጥሩ አድርጓቸዋል። ከኢትዮጵያውያን ጋር ጥቂት ጊዜ ያሳለፈ ሰው ኢትዮጵያውያን ኩሩና በራሳቸው የሚተማመኑ መሆናቸውን ማወቅ ይችላል። የዚህ ውጤት ደግሞ ስንፍና ነበር። ረጅም ጊዜ ስር የሰደደም ነበር። ማንንም ያጠቃቸው ደዛ ከሆነ ደግሞ አገርን ለመከላከል ምን አስጨነቃቸው? ወይም በአውሮፓውያን ሞዴል ሰራዊት መገንባት ለምን ያስፈልጋል? እያንዳንዱ ኢትዮጵያዊ ከትውልዱ ተዋጊ ነው። ተመንጃውንም ሆነ ጎራዴውን ያለምንም ችግር በደንብ መጠቀም ያውቀበታል። ስልጣና ያምን ጥቅም አለው? በተለይ ኢጣሊያኖች በሰዓታት ውስጥ ከፍተኛ ሽንፈት ሲደርስባቸው ካዩ በኋላ የነበራቸው በራስ መተማመን ስሜት ደግሞ ከፍተኛ ደረጃ ደርሷል። በተለይም ለአመታት ወደ አገሪቱ በሚመጡት አውሮፓውያን ሽንገላና አስመሳይ ሙገሳ በየጊዜው ሲደረግላቸው ስለነበር ይህንን አደጋ በደንብ ተረድተው የነበሩት የመጨረሻው ንጉስ ነበሩ። ሰዎቻቸውን ለማስረዳትና ለማስገንዘብና የነበረውን ሁኔታም ለማሻሻል ሞክረው ነበር። ነገር ግን አንድ ብቻኛ በሰውነት ደቀቅ ያለ ሰው ከ15 ሚሊዮን ስንፍና የተሞላበት አንጎል ጋራ ምን ፋይዳ ማምጣት ይችላል? ከዚህ በላይ ንጉሱ ዘግይተው ነው የደረሱት። ወደኋላ በታዩት አመታት ሙከራቸው በሙሉ ተስፋ አስቆራጭ ነው የሚል ደረጃ እንደደረሱ ያስታውቅ ነበር። ከአቅማቸው በላይ ነበር። ለማሻሻል የነበራቸውን ብርቱ ምኞትና ፍላጎት አጡ። ሁለት የውስጥ እርስ በርስ ባላንጣነትና ደስተኛ አለመሆን። ሌላ ሰው ደስ የሚለውን መናገር ይችላል። ነገር ግን አጼው በዚያን ጊዜ ተወዳጅ አልነበሩም። ለአብዛኛው ህዝብ ያገሪቱ መስራች የሆኑትን የምኒልክ ዙፋን በጉልበቱ የወሰደ ሰው ነበሩ። የኦሮሞ ተወላጆች በሙሉ አጼ ምኒልክ በእነሱ ላይ የሾሟቸውን ልጅ ኢያሱን አረሱም። በየመቱ ግብር እየተጨመረ በገበሬዎች በኩል መማረርን አስከተለ። እንደውነቱ ከሆነ ንጉሱ የተለያዩ ግብሮች እንዲቆሙ ትእዛዝ ቢሰጡም በየአቅራቢያው በሚገኙ ሹማምንት ትእዛዙ ተቀባይነት ስላልነበረው በጃዙር ደካማ ማዕከላዊ መንግስት ሆኖ በመታየቱ የመከፋትን ስሜት ፈጠረ። በአካባቢ ገዢዎች መካከል የባላንጣ ስሜት በየጊዜውና አሁንም ድረስ በኢትዮጵያ ይታያል። ከንጉሱ ፊት አንዱ ሌላውን ይኮንናል። ሰው ሆኖ መሳሳት ያለ ነገር ነው። ንጉሱም ደጋግመው በስህተት ትክክለኛውን ወገን አልያዙም። ንጉሠ ነገሥቱ እሳቸው ሲያደርጉት እንደነበረው በስራቸው ባሉ ሰዎች መካከል በነበረው ጠብ ውስጥ ገብተው በችኮላ ውሳኔ ለአንዱ ወይ ለሌላው ወገን መስጠት አልነበረባቸውም። ጉዳዩን በውል ለመመርመር በቂ ጊዜ አልነበራቸውም። ስለዚህ በአማካሪዎቻቸው አማካይነት ወደ ተሳሳተ አቅጣጫ ይሄዱ ነበር። ይህ ደግሞ በየክልሉ ባሉ ሹማምንት ላይ የመከፋት ስሜትን ቀሰቀሰ። ንግርትና ቅስና። ንግርት ለኢትዮጵያ ውድቀት ምክንያቶች ከሆኑት አንዱ ነው ብሎ መናገር ትንሽ እንግዳ ነገር ይመስላል። ያለውን ተጽዕኖ ከመጠን በላይ ሳያጋንኑ ግን ተጽዕኖ እንዳለው ማመን ተገቢ ነው። ኢትዮጵያውያን በንግርት የሚያምኑ ሰዎች ናቸው። በጊዜው በመላው አገሪቱ የተሰራጩ ንግርት ተናጋሪዎች የሚሉትን በቀላሉ የሚቀበሉና የሚፈሩ ነበሩ። ትንቢት ወይም ንግርት ተናጋሪዎች ደግሞ የተለያዩ ነበሩ። እንደ የኦሮሞ ቃልቻ፣ ሼኮች፣ ደብተራና ጠንቋዮችን ጨምሮ። በቅርብ ጊዜ የተለያዩ ትንቢቶች በየጊዜው ይነገሩ ነበር። ሁሉም ግን ተመሳሳይ አባባል ነበረባቸው። ከውቅያኖስ ማዶ በሚመጡ ሰዎች ትልቅ ጦርነት ይመጣል። ቁጥራቸው እንዳንበጣ ብዙ ነው። ባፍንጫቸው እሳት የሚረጩ ክንፍ ያላቸው ፈረሶች አገሪቱን በመላ ይወሩና ይወስዷታል። ረሃብና በሽታም ይከተላል። የወራሪዎቹ ዙፋንም የመጡበት ጎዳናም ክፍት ይሆናል። ይህ ሁኔታ ግን ብዙም አይቆይም። ቢበዛ 3 ወር ወይም 3 ዓመት ብቻ ነው። አዲስ ንጉስ፣ የእውነተኛው እምነት ጠባቂና ደሃን የሚወድ ወደ ዙፋን ይመጣል። ምክንያቱም ከውቅያኖስ ማዶ የመጣው ኃይል በጎረቤቱ ይሸነፋል። ጦርነቱ እንደተጀመረ በመሃል አገር የሚኖረው ሰው ጦርነቱን ኢትዮጵያውያን ያሸንፉት ይሆን ብሎ ራሱን እየጠየቀ ነበር። መልሶ መላልሶ የሚሰማው ደግሞ አዎ፣ ግን ይሄኛው ወይም ሌላኛው ትንቢት ተናጋሪ በዚህ መንገድ ወይም በሌላ መንገድ ነው ያለው የሚል ነው። ወደ ጦር ሜዳ ሄዶ ጠላትን ለመምታት በነበረው ጽኑ ፍላጎት ሰራዊቱ ንግርት ነጋሪዎች ያሉትን ነገር አላስተባቃውም ነበር። ነገር ግን ጦርነቱ እየተራዘመ ሲሄድና በጦርነት መሸነፍ ሲመጣ ከሰሟቸው ንግርቶች ስለመጥፎዎቹ ማሰብ ጀመሩ። ከፍተኛ ስልጣን ያለው እያንዳንዱ ጦር አዛዥ ደግሞ ጦር ሜዳ ተከትሎት የሚሄድ ደብተራ፣ ሼኪ ወይም ቃልቻ ነበረው። እነዚህም በየጊዜው የሚጠየቁና ለምክር የሚፈለጉ ነበሩ። አንድ አዛዥ አዋቂ ሳያማክር ወይም ሳይጠይቅ ዘመቻ ወይም ጦርነት መጀመር አለዚያም ጠንከር ያለ እንቅስቃሴ አያደርግም ነበር። የደጃዝማች አያሌው ጓደኛ እንደመሆኔ ለዚህ ጉዳይ አብሬያቸው እሄድ ነበር። ትዕዛዝ ይሰጥና በመጨረሻው ደቂቃ ይሰረዛል። ለምን ሲባል ዋናው አዋቂ ዲበኩሉ ይህ ሙከራ ውጤት የለውም ብሏል ነው መልሱ። ጉዞ እየተደረገ ድንገት መሃል ላይ ይቆማል። ምክንያቱም ፊት ለፊት ከሚጓዙት አንዱ ወፍ መንገድ ላይ አይቷል። የተሰጠ ትዕዛዝ መልሶ ይሻራል። ምክንያቱም የወፍ ጩኸት ወይም የኤሊ ድምፅ ተሰምቷል። ቄሶችን በተመለከተ በማጠቃለል ንጉሱ ከጠዋቱም ቢሆን የነበራቸውን የደከመ በራስ መተማመን መልሶ አዳክሞታል ማለት ይቻላል። የአገሪቱ መሪ ተሐድሶ ለማድረግ በነበራቸው እቅድ መሰረትና ተጀምሮም በነበረው ሥራ የቤተ ክርስቲያንን ኃይል ለመገደብ ሞክረው ነበር። በዚህ ምክንያት በቄሶቹ በኩል ተወዳጅነት አልነበራቸውም። ካቶሊክ ናቸው ወይም ጸረ ማርያም ናቸው እያሉ ሲጠሯቸው ነበር። ሲከፋም አገሩን የከዳ ይሏቸው ነበር። አራት ደካማ አደረጃጀት። ከዚህ ቀደም አስቀድሞ እንደተጠቀሰው ለውድቀቱ አንደኛው ምክንያት በግልጽ በመከላከያ ሚኒስቴር ውስጥ የነበረው የከፋ አደረጃጀት ነበር። እስከ መጨረሻው ሰዓት ድረስ ይህ ለአንድ አገር ህልውና ወሳኝ የሆነ ሥራ ተረስቶና ተንቆ ነበር። ከውድቀቱ ከብዙ ዓመታት በፊት ሕዝቡን እየቦጠቦጡ በአውሮፓውያን መልክ የክብር ዘበኛ ጦር ያደራጁ ነበር። ይህ የሰልፍ ወታደር አዲስ አበባ ተቀምጦ መጠን የሌለው ገንዘብ የሚወጣበት ሲሆን፣ በሌላ በኩል በመሃል አገርና በየርዳር ድንበሩ የተሰማራው የመከላከያ ሰራዊት በጣም ተዳክሞ ነበር። ጣሊያኖቹ በድንበራቸው ላይ ምሽጎችን በየተራ ሲገነቡና ወደ ኢትዮጵያ ድንበር ውስጥ እየገቡ 10 እና ከዚያ በላይ ኪሎ ሜትር ሲወስዱ ኢትዮጵያውያን እጃቸውን አጣምረው የምጸት ሳቅ እየሳቁ ይመለከቱ ነበር። ድንበራቸውን ለመከላከል ሐሳቡ አልነበራቸውም። በመሃል አገርም ቢሆን የወታደር ካምፕ በመስረቱ አልታያቸው። በመሃል አገር ወታደራዊ ካምፕ ቢኖር ደግሞ ያከባቢ ሹማምንቶችን ታዛዦች አድርጎ ፍርሃት ይፈጥረ ነበር። የተሾሙ አማካሪዎች በየተራ ይህን ጉዳይ ቢያነሱም ንጉሱም ሆነ ሚኒስትሮቹ ነጮች ላይ ባላቸው የተፈጠረ ጥርጣሬ ምክንያት ምክሩን አልተቀበሉም። ምክር ሲሰጥ በደንብ ያዳምጣሉ፣ ከተወያዩም በኋላ ምክሩ ጠቃሚ ነው የተለየ ነው ይላሉ፣ አማካሪውንም ያመሰግናሉ። እንዲህ አይነት ብልሃት እነሱ በጭራሽ እንደማያስቡትም ይናገራሉ። ነገር ግን ደስተኛና የረካው አማካሪ እግሩ ሲወጣ የተናገረውን ነገር ረስተውታል ወይም ልዩ ነው የተባለውን ምክሩን ተቀብለው እርምጃ ላለመውሰድ ይወስናሉ። አንዳንድ ጊዜ ፊልፊት ጮክ ብለው በማዛጋት አማካሪውን ያበሳጫሉ። ጦርነቱ በር ላይ ሲደርስ ብቻ ነው በቂ ጠመንጃ ጥይትና መድፍ እንደሌላቸው ያወቁት፣ የአየር መከላከያ አለመኖሩንም ጨምሮ። ከዚያ በኋላ በግራም በቀኝም ማግኘት የሚችሉት ነገር ካለ መደራደር ይጀምራሉ። የጀርመን ይሁዳዊና ኢትዮጵያዊ ዝርያ ያለበት የትንሽ መሳሪያዎች ሻጭ አውሮፓ ተልኮ ልምድ የሌለውን የጦር መሳሪያ እንዲገዛ ይሆናል። ውጤቱ ለኢትዮጵያውያን የሚያሳፍር ነበር። በጦርነቱ ጊዜ ዕቃ ማጓጓዣ ማደራጀት አስቸጋሪ ስለነበር ወታደሮቹ በየጦር ሜዳው ይራቡ ነበር። አዲስ አበባና ደሴ ግን ከተራው ኢትዮጵያዊ የተዋጣው ስጦታ መጋዘኖችን ያጣበበ ነበር። ምንም አይነት የሕክምና እርዳታ የሌላቸው ብዛት ስላላቸው የጦር ክፍሎችስ ምን ይባላል? ለሁሉም ነገር ከውጭ የሚመጣ የቀይ መስቀል አምቡላንስ ይጠብቁ ነበር። ራስምሩ ሐኪምና የሕክምና ቁሳቁሶች እንዲላክላቸው ሲጠይቁ መንግስት የሰጠው መልስ በሱዳን በኩል የሚመጣ የእንግሊዝ አምቡላንስ መንገድ ላይ ነው የሚል ነበር። የተባለው አምቡላንስ ሳልመጣ ራሳቸው ለ40,000 ሰዎች ሐኪም መሆን ነበረባቸው። ለእንዲህ አይነቱ አሳዛኝ ደካማ አደረጃጀት ከመጀመሪያው ንጉሱ ራሳቸው ኃላፊነት አለባቸው። ይህ በሙሉ የእሳቸው ጥፋት ነበር። ጉዳዩን አቅለውታል ወይም ከስራቸው ያሉ ሰዎችን ስለማያምኑ ኃላፊነት መውሰድ እንዲማሩ እንኳን አልፈቀዱላቸውም። በዙሪያቸው የተሰበሰቡ ባለስልጣኖች ከጥቂቶቹ በስተቀር ሰነፍና የማይፈይዱ ነበሩ። የንጉሱ ፍላጎት ምን እንደሆነ ባይታወቅም ይህ ነገር ደግሞ የራሱ ችግር ነበረው። ለባለስልጣኖቹ ንጉሱ ራሳቸው የረሱት ነገር መሆኑን እንኳን ያወቁ በራሳቸው አነሳሽነት ጉዳዮችን መፈጸም አይታያቸውም። ለትንሹና ጥቃቅን ነገር በሙሉ ንጉሱን መጠየቅ ነበረባቸው። አምስት የኢትዮጵያ በፍጥነት መሸነፍ በሊግ ኦፍ ኔሽንስ መተማመን ነው። ኢትዮጵያ የሊግ ኦፍ ኔሽንስ አባልነት የፈለገችው ከጎረቤቶቿ የሚደርስባትን ጥቃት ለመከላከል ነበር። ያ መከላከያቸው ነበር። እናም ተማምነውበት ነበር። ምክንያቱም ኢትዮጵያውያን ይህን ያህል ወጪ የሚፈጅ ማህበር ኃያል ቢሆን ነው ብለው ያስቡ ነበር። ወራት እያለፉ ሲሄዱም መግለጫዎች ከአንድ ኮሚቴ በሌላው ኮሚቴ ቢሰጥም ውጤት አልባ በመሆኑ ለኢትዮጵያውያኑ ቆይቶ ግልጽ የሆነው ነገር ምንም አቅም የሌለው ድርጅትን እንደ ጠባቂ አድርገው መተማመናቸው ነው። ጥርጣሬ በተስፋ መቁረጥ ተተካ። ዘግይተውም ነው ከዚህ ከማያስተማመንና ብዙ ገንዘብ የሚጨርስ ድርጅት ጋር ልክልክ ባይኖራቸው ራሳቸውን በተቻለ መንገድ መከላከል ይችሉ እንደነበር የተረዱት። ይህን ድርጅት ባያምኑት ኖሮና ህጉን እና ደንቡን ባይቀበሉ የራሳቸው የጦር መሳሪያዎች ራሳቸውን በሚመቻቸው መንገድ ይኖራቸው ነበር። ስለዚህም ጣሊያኖች ጥቃት ሳይጀምሩ ገና እየተደራጁ እያሉ ማጥቃትም ይችሉ ነበር። ጠላት ራሱ እንኳ ቢሆን ማለትም ጣሊያኖች ራሳቸው ኢትዮጵያውያን ማሸነፍ ስላለመቻላቸው የጥርጣሬ ሐሳብ ነበራቸው። ስለዚህ እንደ ኢትዮጵያውያን ግንዛቤ ዋናው የሽንፈታቸው ምክንያት ሊግ ኦፍ ኔሽንስ ነው። ተፈጸመ። ዶክተር ቶማስ ፒ ኮልማን ስለ ሃራልድ ናይስትሮም ከጻፉት የተዘጋጀ። ሃራልድ ናይስትሮም በጥር ወር 1898 ዓ.ም ሃራልድ ናይስትሮም እንደ አውሮፓ አቆጣጠር በጥር ወር 1898 ዓ.ም በኤርትራ ውስጥ በለሳ በሚባል ቦታ በጭቃ ቤት ውስጥ ነው የተወለደው። ወላጆቹ ካርል ናይስትሮም እና አግነስ ናይስትሮም በዚህ ቦታ ለ15 ዓመታት ኖረዋል። ቦታው እርስ በርስ በሚዋጉ ጎሳዎች የተከበበ ስለነበር ሁልጊዜም ፍርሃት ነበር። የጭቃ ቤታቸው አንድ ክፍል ብቻ ሲሆን ወለሉም ከጭቃ ነው የተሰራው። ግድግዳው በጭቃና በበት የተለቀለቀ ነበር። ፈጣሪ ሊያገለግሉ ስለወጡ ምንም ጊዜ ቢሆን ደሃነን ብለው አስበው አያውቁም። ሃራልድ ለመጀመሪያ ጊዜ ወደ ስዊድን ሲሄድ የ22 ዓመት ወጣት ነበር። እናትየዋ ወጣቱን ኮሌጅ መግቢያ ደረጃ እስኪደርስ ቤት ውስጥ ነበር ያስተማሩት። ለሕክምና ትምህርት ወደ ቤይሩት ሄዶ የሜዲካል ዲግሪ ተቀበለ። ከዚያም ለተጨማሪ ስልጠና ወደ ፈረንሳይ ከሄደ በኋላ የሕክምና ፈቃዱን በኒውዮርክ ስቴት ነበር ያገኘው። ወደ ስዊድን ሲሄድም ከወደፊት ባለቤቱ ጋር ተገናኘ። ከሳፍል ቫርመንላንድ ነበር ሴትዮዋ የመጣችው። ከዚያ በኋላ በሶስት ጦርነቶች ጊዜ ችግርና መከራም አብረው አይተዋል። አብረው ሲኖሩም ሁለት ልጆች ወልደዋል። የመጀመሪያው ልጅ ወንድ ጋነር፣ ተከታዩ ደግሞ ሴቷ ብርጊታ ነበረች። ጋነር 19 ዓመት ሲሞላው የትምህርት ቤት ፈተናውን ከጨረሰ በኋላ የባህር ኃይል ውስጥ ተሰልፎ ጎትላንድ በመትባል መርከብ ተመድቦ ነበር። ሃራልድ ወደ ኢትዮጵያ በሄደበት ጊዜ ባለቤቱ ማርታ ሳፍል ስዊድን ውስጥ ነበረች። በዚያም ያለች የወንድ ልጃቸውን የጋነርን ሞት ሰማለች። በመርከቧ ላይ በመርፍ ውስጥ እርሳስ ሲያስገቡ ፈንድቶ ከጋነር ጋር ሶስት ሰዎች በቅጽበት ሕይወታቸው አልፏል። ሃራልድ የኢትዮጵያውያን ባህል መሰረት ለሶስት ቀናት በሐዘን ተቀመጠ። ከዚያ በኋላ ስለዚህ አሳዛኝ ቀን አንስቶም አያውቅም። ማርታ ደግሞ በስዊድን በራሷ መንገድ ነበር ሐዘኗን የገለጸችው። በየዓመቱ ከጋነር ፎቶ ፊት ለፊት ሻማ ታበራ ነበር። በ1928 ዓ.ም እንደ አውሮፓ አቆጣጠር ወደ ኢትዮጵያ ሲመለስ የክብር ዘበኛ ሐኪም ሆነ። ከሰባት ዓመታት አገልግሎት በኋላ ጦርነት መጣ፣ ችግርም ተከተለ። ፋሽስቶቹ ምንም ርህራሄ አልነበራቸውም። ደሃ ኢትዮጵያም እንደዚህ አይነት ስቃይ ደርሶባት አያውቅም። በጦርነቱ ጊዜ ሐኪሙ ሃራልድ ከደጃዝማች አያሌው ብሩ ጦር ጋር በመዝመት ብዙ ፈተና እንደደረሰበት መጽሐፉ ያስረዳል። በደብረታቦር ከተማ ሃራልድ ለጣሊያኖች እጁን ከሰጠ በኋላ የጣሊያው ሜጀር ለሃራልድ ደብዳቤ እንደተላከለት ይነግረዋል። ባለቤቱ ማርታ ሃራልድ በሕይወት ይኖራል በሚል ተስፋ በስዊድን በጣሊያን ኤምባሲ በኩል ነበር ያላከችው። ከዚያም ሜጀሩ በተጨማሪ ነገር ሃራልድን አስገረመው። ሜጀሩ ሮም ደውሎ ወደ ስዊድን ከተላለፈ በኋላ ሬዲዮውን ለሃራልድ በመስጠት ያንተ ነው እንደፈለክ ተናገር ብሎ ከባለቤቱ ማርታ ጋር አገናኝቶታል። ሃራልድ በሕይወቱ እንደዚህ ቀን ተደስቶ እንደማያውቅ ይናገር ነበር። ከጦርነቱ በኋላ ስዊድን እንደተመለሰ በስፔን የእርስ በርስ ጦርነት ተጀመረ። ሃራልድም በቀይ መስቀል ጦር ስር ስፔን ሄደ፣ እንደገናም ጦርነት አየ። ከዚህ በተጨማሪ ፊንላንድ በነበረው ጦርነትም ከስዊድን በቀይ መስቀል ስር እንዲሄድ ሆኗል። በ1940 እንደ አውሮፓ አቆጣጠር በስዊድን የሐኪምነት የሙያ ፈቃድ ተቀበለ። እስከ 1945 ዓ.ም በስዊድን የሕክምና ሙያ ሲሰራ ቆየ። በ1945 ወደ ትውልድ ቦታው ተመለሰና በአድዋ በመንግስት ስራ ሲሰራ ቆየ። በኋላም በ1946 1952 እንደ አውሮፓ አቆጣጠር በሚሲዮን ስር የሚፈልገውን ስራ ጀመረ። ለ12 አመታት በአሰላ ሆስፒታል ያገለገለ ሲሆን ያሩሲ ጠቅላይ ግዛት የጤና ጥበቃ ቢሮ ኃላፊም ነበር። 12 ቋንቋዎች የመናገር ችሎታው ዓለም አቀፍ ዝናን ነው ያተረፈለት። አዋሳ በሰርቶ በዚያው ጡረታ ወጣ። በኋላም በህመም ምክንያት ሴት ልጃቸው ቢርጊታ መጣ ቤታቸውን ትተው ወደ ስዊድን ተመለሱ። በ1974 በህዳር ወር ስዊድን ሲገቡ እየተጠበቋቸው የነበሩ 100 የሚሆኑ ሰዎች በመዝሙር ነበር የተቀበሏቸው። የመጨረሻው ቀን ታህሳስ 18/1974 እንደ አውሮፓ አቆጣጠር ነበር። ህይወቱ ከመአለፉ በፊት በቦታው የነበረ ጓደኛው የሰማው ቃል ነበር። ቃሉን እንደተናገረም አረፈ። ቃሉ እባክህ መዝሙረ ዳዊት ምዕራፍ 103ን አንብብልኝ የሚል ነበር። ተቀላላ ፕሮግራማችን በዚህ ተቀላላል። ይሄንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ።